ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
እንቅስቃሴም ተጀምሯል። ስራ ምንም ችግር የለም። አንዳንድ ስራዎች ያልተጀመሩባቸው ስራ ቦታዎች አሉ። ንግድ እንቅስቃሴዎች ላይ ስራ ምንም ችግር የለም። ተረጋጓል።
ሎሊ ማሱር የከለይሰ ጉያ ከለይሰ አዱጋሰ ጉድጉዳ ቱሬ
በትናንትና ሁለት ከባድ ተኩስ ነበር የተካሄደው። ህዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል።
ሰሞኑን ግጭቶች ከነበሩባቸው የኦሮሚያ አንዳንድ ከተሞችና ጋምቤላ ነዋሪዎች ለአሜሪካ ድምፅ ከተናገሩት የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ሌሎች በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። ረቡዕ ሰኔ 8 2014 ዓ ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። የምሽቱ ዜና አቅራቢ ቆንጅት ታየ፣ የቴክኒክ አቀናባሪያችን ብርሃን ኃይሉ ናት። ጆ ጊል ለስርጭት ምህንድስናው ተሰይሟል። የምስልና ድምፅ አቀናባሪዎቻችን ግርማ ደገፋና ሲሳይ አሸናፊ ናቸው። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየው ገበያው በያሉበት ሆኖ የዕለቱን ቅንብር ካሰናዱ ዘጋቢዎቻችንና ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። የሀጫሉ ሁንዴሳ የሙዚቃ ሽልማት ሰኔ 22 2014 ዓ ም ለመጀመሪያ ጊዜ እንደሚካሄድ የሀጫሉ ሁንዴሳ ፋውንዴሽን አስታወቀ። ይህ ስነ ስርዓት የአፋን ኦሮሞ ሙዚቃዎችን በአስር ዘርፍ አወዳድሮ ይሸልማል ሲሉ የፋውንዴሽኑ ቦርድ ሰብሳቢና የአርቲስት ሀጫሉ ሁንዴሳ ባለቤት ወይዘሮ ፋንቱ ደምሰው ገልጸዋል። ፀሐይ ዳምጠው ተከታዩን ልካለች።
ሀጫሉ ሁንዴሳ ፋውንዴሽን ከተቋቋመ አንድ ዓመት ሆኖታል ያሉት የፋውንዴሽኑ የቦርድ ሰብሳቢ በአንድ ዓመት ቆይታውም የሙዚቃ ሽልማት ስራ አከናውኗል ሲሉ ገልጸዋል። በዚህ መሰረትም ሰኔ 22 ቀን 2014 ዓ.ም የሀጫሉ ሁንዴሳ የሙዚቃ ሽልማት ለማከናወን ቅድመ ዝግጅት አጠናቋል ያሉት ወይዘሮ ፋንቱ ደምሰው የሽልማቱን መስፈርትና ሂደቱን አብራርተዋል።
መነሻ ያደረግነው የኦሮምኛ ሙዚቃ ብቻ ነው። ወደፊት የሀጫሉን አዋርድ ወደ አፍሪካ አዋርድ ማሳደግ ህልማለን።
ፋውንዴሽኑ ሽልማቱን በአፋን ኦሮሞ ሙዚቃዎች ይጀምር እንጂ በአፍሪካ ደረጃ ለማካሄድ አላማ አለው ሲሉ ወይዘሮ ፋንቱ አክለዋል። የሀጫሉ ሁንዴሳ ፋውንዴሽን የአርቲስቱን ህልም እውን የማድረግና ሌጋሲውን የማስቀጠል አላማ አንግቧል ያሉት የቦርድ ሰብሳቢዋ አላማው አቅመ ደካማዎችን መርዳት፣ ወጣት አርቲስቶችን ማፍራት፣ ሁለገብ ማህበራዊና ኢኮኖሚያዊ ጉዳዮች ላይ መስራት ነው ሲሉ ገልጸዋል። የሀጫሉ ሁንዴሳ የሙዚቃ ሽልማት በየአመቱ አርቲስቱ የተገደለበት ቀን ሰኔ 22 እንደሚከናወንም ከአዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሶማሊያ ፕሬዚደንት አዲስ ጠቅላይ ሚኒስትር ሾመዋል። ፕሬዚደንት ሐሰን ሼክ መሐሙድ ሐምዛ አብዲ ባሬን አዲሱ ጠቅላይ ሚኒስትራቸው አድርገው ሾመዋል። ሐምዛ ለመጀመሪያ ጊዜ ባለፈው ታህሳስ ወር የተመረጡ የፓርላማው የታችኛው ምክር ቤት አባል ናቸው። ከአሁን ቀደም ደግሞ የጁባላንድ ክልላዊ የምርጫ ኮሚሽን ሊቀመንበር እንደነበሩ ተዘግቧል። የ48 ዓመቱ አዲሱ ተሿሚ ሐምዛ የፕሬዝደንቱ የሰላምና የልማት ፓርቲ አባል ሲሆኑ እንደ አውሮፓውያን አቆጣጠር ከ2011 እስከ 2017 የፓርቲው ዋና ጸሐፊ ሆነው አገልግለዋል። ሰሜናዊ ሞዛምቢክ ውስጥ ሰሞኑን ከተከሰተው የጽንፈኛ እስላማዊ ጥቃት በተያያዘ ቢያንስ 7 ሰዎች መገደላቸው ተዘግቧል። ከ10,000 የሚበልጡ ሰዎች ቀያቸውን ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ የተፈጸመው እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት ደም ያፋሰሰ አመጽ በተቀሰቀሰበት በነዳጅ ዘይት የከበረ በሆነው ካቦ ደልጋዶ ክፍለ ግዛት መሆኑ ተገልጿል። ባለፈው አመት የደቡባዊ አፍሪካ ክልላዊ ወታደራዊ ኃይል ተሰማርቶ በመጠኑ ሰላማዊ ድባብ ተፈጥሮ እንደነበረ ይታወሳል። ሰሞኑን ባገረሸው ጥቃት ናክቲፑል በተባለች መንደር 4 ሰዎች አንገታቸው ተቀልቶ መገደላቸውንና ጥቃቱ ያሸበራቸው ነዋሪዎች መንደራቸውን ለቀው መሰደዳቸውን አዣንስ ፍራንስ ፕሬስ ዘግቧል። አንድ ነዋሪ ከቀያቸው የሸሹ ሌሎች ነዋሪዎች ያነሱትን ፎቶግራፍ ስላየው ድርጊቱ መፈጸሙን እርግጠኛ ነኝ እንዳሉ AFP አመልክቷል። ባለፈው ሳምንት ረቡዕ ተጠርጣሪ ጽንፈኛ ታጣቂዎች በአንድ የአውስትራሊያ ንብረት የሆነ የማዕድን ማውጫ ሁለት ሰራተኞችን መግደላቸው እንደተዘገበ የሚታወስ ነው። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በየመን ተኩስ አቁሙ በመጠኑ የረዳ ቢሆንም አደገኛው የምግብ ቀውስ ግን እንዳለ መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር ከሚያዝያ 2 ጀምሮ በመላዋ የመን ስራ ላይ የዋለው ጊዜያዊ የተኩስ አቁም የተወሰነውን ችግር ረገብ ያደረገ ቢሆንም የምግብ ቀውሱ እንዳለ ነው። 19 ሚሊዮን ሰዎች ለረሃብ ተጋልጠዋል ሲሉ የተባበሩት መንግስታት ድርጅት ባለስልጣን ተናግረዋል። የመንግስታቱ ድርጅት የሰብአዊ ረድኤት አስተባባሪ ቢሮ የኦፕሬሽን ቅስቀሳ ኃላፊ ጋዳ አልሂታር ሙዳዊ ሲናገሩ በዩክሬኑ ጦርነት ምክንያት በዓለም ዙሪያ በተፈጠረው የዋጋ መናር በተለይ የየመን ህዝብ ምግቡ በጠቅላላ የሚገባለት ከውጪ በመሆኑ ይበልጡን ተጎጂ ነው ብለዋል። ባለስልጣኗ ለጸጥታው ምክር ቤት ባደረጉት ገለጻ 19 ሚሊዮን ህዝብ ተርቧል፣ ከዚያ ውስጥ 16 ሺህ የከበደ የረሃብ ቸነፈር አፋፍ ላይ ናቸው ብለዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን የሚመሩትና የኔቶ አባል ሀገሮች እንዲሁም የሌሎችም ሀገሮች አቻዎቻቸው የተሳተፉበት ውይይት በዛሬው ዕለት እየተካሄደ ነው። ውይይቱ ሩሲያ ከአራት ወራት በፊት ወረራ የከፈተችባት የዩክሬን ወታደራዊ አቅምን ለማጎልበት በተያዙ ጥረቶች ዙሪያ እየመከረ መሆኑ ተመልክቷል። ንግግሩ የተከፈተው ብረሰልስ ላይ የተካሄደ ባለው የኔቶ አባል ሀገሮች የመከላከያ ሚኒስትሮች ጉባኤ ጎን መሆኑ ተጠቁሟል። ባለፈው ወር የዩክሬን መከላከያ አቀናጅ ቡድን በርቀት ባካሄደው ውይይት 50 የሚበልጡ ሀገሮች መልእክተኞች ተካፍለው አዲስ ወታደራዊ ድጋፍ ለዩክሬን ሊሰጡ ቃል መግባታቸው ይታወሳል። የዩክሬን ባለስልጣናት የሩሲያን ኃይል በተመጣጣኝ ጉልበት ለመመከት ተጨማሪ የጦር መሳሪያ በተለይም የከባድ መድፎች እርዳታ ተማጽኖ ማቅረባቸውን ቀጥለዋል። አንድ ከፍተኛ የዩናይትድ ስቴትስ የመከላከያ ሚኒስቴር ባለስልጣን ስብሰባው ከመጀመሩ አስቀድመው በሰጡት ቃል ጥያቄው ዩክሬናውያኑ እስካሁን የሩሲያን ጥረት በማዳከም ወይም በማክሸፍ ረገድ ያገኙትን ስኬት እንዲቀጥሉ ምን ሊደረግላቸው ይገባል የሚለው ነው። ሚኒስትሮቹ ትልቁ ትኩረታቸው ያደረጉትም ይኸው ይሆናል ብለዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ለጋዜጠኞች በሰጡት ቃል የመከላከያ ሚኒስትሮቹ ዛሬ ከዩክሬን የመከላከያ ሚኒስትር ጋር በመገናኘት ሀገራቸው በአጣዳፊነት ምን እንደሚያስፈልጋት የሚነጋገሩ መሆኑን አሳውቀው ነበር። ውይይቱ እየተደረገ ያለው የሩሲያ ኃይሎች የምስራቅ ዩክሬኗን ስፊሮዶኔትስ ከተማን ሙሉ በሙሉ ለመቆጣጠር በመግፋት ላይ ባሉበት በዚህ ወቅት መሆኑ ነው። ከተማዋ የምትገኘው ሩሲያ የወረራዋ ዋና ትኩረት እንደሆነች በምትናገረው በዶንባስ ክፍለ ግዛት ሲሆን የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በትናንት ምሽት ንግግራቸው በቀጣዮቹ ሳምንታት ውስጥ ማን ድል እንደሚያደርግ ዶንባስ ላይ ይለያል፣ በመሆኑም እዚያው ቆይተን ትግላችንን መቀጠል አለብን ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
እንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ረቡዕ ሰኔ 8 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስቱዲዮ ምስልና ድምፅ አቀናባሪያችን ቻርልስተን መክ ነው። በራዲዮ ቴሌቪዥን ስርጭታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ታገኙናላችሁ። ወደ ዕለቱ አቢይ ርዕስ ከማምራታችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችሁ።
ለጋሽ መሆን አለብን፣ ህዝቡን ማገስ አለብን። የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ የተመሰረተ ፋውንዴሽን ነው።
የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ናቸው። በምሽቱ ሴቶችና ቤተሰብ ፕሮግራም በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ወደ ቀዳሚው የዕለቱ አብይ ርዕስ የጋምቤላ፣ ጊምቢ፣ ቄለምና ደምቢዶሎ ከተሞች ዛሬ መረጋጋታቸውን አንዳንድ የከተማዎቹ ነዋሪዎች አመለከቱ። ትላንት በመንግስት የጸጥታ ኃይሎችና የኢትዮጵያ መንግስት ሸኔ በሚላቸው ራሳቸውን የኦሮሞ ነጻነት ጦር እያሉ በሚጠሩ ታጣቂዎች መካከል ከተካሄደው የተኩስ ልውውጥ በኋላ የጋምቤላ ከተማ መረጋጋቷን የክልሉ ሰላምና ጸጥታ ቢሮ አስታውቋል። በሌላ በኩል ራሱን የኦሮሞ ነጻነት ጦር በሚለው ታጣቂ ቡድን ቃል አቀባዩ በትላንትናው ዕለት ለአሜሪካ ድምፅ ሲናገሩ በምዕራብ ኦሮሚያና በጋምቤላ የተለያዩ ወታደራዊ ኦፕሬሽኖችን ማካሄዳቸውን ገልጠው ነበር። የፌዴራሉ የኮሚኒኬሽን አገልግሎት ሚኒስትር በበኩሉ ሸኔና አጋሮቹ በጋምቤላና ደምቢዶሎ እንዲሁም በአካባቢው ተኩስ መክፈታቸውን፣ ሆኖም በጸጥታ ኃይሎች እርምጃ እንደተወሰደባቸው አመልክቷል። ለዝርዝሩ ናኮር መልካ።
ራሳቸውን የኦሮሞ ነጻነት ሰራዊት በሚል የሚጠሩት የመንግስት ባለስልጣናት ደግሞ ሸኔ ብለው የሚጠሯቸው ታጣቂዎች እንዲሁም ራሳቸውን የጋምቤላ ነጻነት ግንባር ጋነግ ብለው የሚጠሩ ታጣቂዎች ከኢትዮጵያ መንግስት የጸጥታ አስከባሪዎች ጋር በጋምቤላ፣ ጊምቢና ደምቢዶሎ ከተሞች በትናንትናው ዕለት ከፍተውት ከነበረው የተኩስ ልውውጥ በኋላ ዛሬ መረጋጋት መመለሱን ከነዋሪዎች መካከል ገልጸዋል። ስማቸው እንዳይጠቀስ የጠየቁ አንድ የከተማው ነዋሪ ስለ ሁኔታው በስልክ ሲናገሩ
እንቅስቃሴም ተጀምሯል፣ ግን ስራ ምንም ችግር የለም። አንዳንዶቹ ስራዎች ያልተጀመሩባቸው ስራ ቦታዎች አሉ። ንግድ እንቅስቃሴዎች ላይ ስራ ምንም ችግር የለም፣ ተረጋጓል። ምንም ስጋት የለም። በአሁኑ ሰዓት እንቅስቃሴ ሰውም ይንቀሳቀሳል። ሌሎቹ ግን የመንግስት አገልግሎት ያው ገና አልተጀመረም። ዛሬ
ጥሩ ኦኬ። እነሱም ያልጀመሩበት ምክንያት ይታወቅ ይሆን?
ስጋት ነው፣ ዝም ብሎ የፍርሃት ነው እንጂ ሌላ ችግር የለውም።
የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ቡን ዊው በበኩላቸው በጋምቤላ ያለው የጸጥታ ሁኔታ መረጋጋቱን ተናግረዋል።
አሁን እንትን ከትላንትና ያደበጠሩ ከዛሬ ኮንትራት ያናደረግ ዛሬ ሰው ወደ ሰራ እየተመለሰበት ሁኔታ አለ። እኛ አስቀድመን ዝግጅት አደርግናል መረጃ ስለደረሰን። ግን የመጣ ኃይል የምንጠበቁ ኃይል አይደለም። ከፍተኛ ቁጥር ይዞ ነው የመጡ። መጠናከር ነው። አሁን ፌደራል ገብቷል፣ ይገዛ ያደርገ ነው።
በተኩስ ልውውጡ የመንግስት ተቋማት ላይ የደረሰ ጉዳት አለመኖሩን የጠቆሙት አቶ ቡን በጸጥታ ኃይሉ ላይ ግን ጉዳት መድረሱን አረጋግጠዋል።
ጉዳቶች አሉ። በሁለቱም ሳይ መንግስት መሳሪያ ቤት የተጎዳ የለም። የሰው ህይወት ነው ያለፈው። በእኛ በኩል ወደ 10 ይደርሳል። ቁስለኞች አሉ።
ስንት ያህል ቁስለኞች አሉ?
አሁን ወደ 15 በከባድ፣ ሌሎች ቀላል።
በተያያዘ ዜና በምዕራብ ወለጋ ጊምቢና ቄሌም ወለጋ ዞን ደምቢዶሎ ከተማ ውስጥ ዛሬ አንዳንድ እንቅስቃሴ መጀመራቸውንና መረጋጋት መመለሱን ከነዋሪዎች መካከል ተናግረዋል። ስማቸውን መናገር ያልፈለጉት የአካባቢው ነዋሪ
ሎሊ አማት ሱሬ ከሌሰ ጉያ ከሌሰ ሩጋ ሰጉር ጉዳይ ቱሬ
በትናንትና ሁለት ከባድ ተኩስ ነበር የተካሄደው። ህዝቡ ስጋት ውስጥ ነበር። ዛሬ ግን ተረጋግቷል። አንዳንድ መስሪያ ቤቶች ተከፍተዋል፣ ሱቆችም ተከፍተዋል። የባጃጅ እና ሌሎች መጓጓዣ አገልግሎቶች ግን ስራ አልጀመሩም። ህብረተሰቡ ስጋት ስላለው በእግሩ እንጂ በትራንስፖርት እየተገለገለ አይደለም። ዛሬ ተኩስ የለም።
የፌዴራል ኮሚኒኬሽን አገልግሎት ሚኒስትር ዴታ አቶ ከበደ ደሴሳ ትናንት በጋምቤላና በደምቢዶሎ እንዲሁም አካባቢ ውስጥ ተስተውሏል ስላሉት ጉዳይ አብራርተዋል።
አዲስ ክስተት አይደለም። ከለውጥ ጊዜ ወዲህ የተለያዩ ኃይሎች ተደራጅተው በተለይ ሸኔ የሚባለው ኃይል ህወሓትን ጨምሮ የኢትዮጵያ መንግስትን ለመፋለም ከተዘጋጀ ኃይል ጋር በመሆን ሲዋጋ ነበር። መንግስት ብቻ ሳይሆን ህዝቡንም ሲዋጉ ነበር። በጋምቤላ ደምቢዶሎና አካባቢ ታጣቂዎቹ ተኩስ ከፍተው ነበር። ሆኖም በየአካባቢዎቹ የሚገኙ የመንግስት ኃይሎች በታጣቂዎቹ ላይ እርምጃ ወስደዋል። በተለይ በጋምቤላ እነዚህ ታጣቂዎች በመንግስት ኃይሎች ተቀጥተዋል። ህዝቡ ይህ መንግስት ታጣቂ ቡድኑን ለምን ዝም ብሎ አየው ሲል በመጠየቁ መንግስት የህግ በላይነትን ለማስከበር በሁሉም ስፍራዎች ሲሰራ የነበረ በመሆኑ ይህ ኃይል ወደ ምዕራብ አካባቢ የመሰብሰብ ሁኔታ አሳይቷል። ወያኔና ሌሎች አጋሮቻቸው በጋምቤላ ሰዎችን አፍነው እየወሰዱ ገንዘብ እየጠየቁ ነበር። የኑዌርና ኙ አግቤሮችን ለማጋጨትም ጥረት ሲደረግ ነበር። ትላንት ደግሞ በጋምቤላ ከተማ ተኩስ የመክፈት ሁኔታ ነበር። የመንግስት ጸጥታ ኃይል በወሰደው እርምጃ በአሁኑ ጊዜ ጋምቤላ ተረጋግታለች። ያደረጉት ነገርም እንዲሁ በመገናኛ ብዙሃን አለን ለማለት እንጂ ከዚህ ቀደም ከሚያደርጉት የተለየ ያደረጉት ነገር የለም።
በሌላ በኩል ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት በበኩሉ ሸኔ ብሎ በሚጠራው ሸማቂ ቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት አቶ ዳተርቢ ትናንት ከአሜሪካ ድምጽ ጋር ባደረጉት የስልክ ቃለ ምልልስ በምዕራብ ኦሮሚያ ጊምቢ፣ ደምቢዶሎ፣ ኢናንጎና ነጆ እንዲሁም በጋምቤላ ደግሞ ከጋነግ ታጣቂዎች ጋር በመንግስት ኃይሎች ላይ ውጤታማ የሆነ ዘመቻ አካሄደናል ሲሉ ገልጸዋል። በዘመቻውም እስር ቤቶች፣ የጦር መሳሪያ የሚቀመጥበትና የተለያዩ የመንግስት ተቋማት ላይ ማነጣ ጠራቸውን አክለው የገለጹ ሲሆን ከዚህ ቀደምም በተለያዩ ጊዜያት የመንግስት ኃይሎች ላይ ድል መቀናጀታቸውን ሲገልጹ ቆይተዋል። ጠቅላይ ሚኒስትር አብይ አህመድ የኢፌድሪ የህዝብ ተወካዮች ምክር ቤት ትናንት ባካሄደው 13ኛ መደበኛ ጉባኤ ላይ ከአባላት ለተነሱላቸው ጥያቄዎች ምላሽ በሰጡበት ወቅት ባለፉት ሁለት ወራት እጅግ ውጤታማ የህግ ማስከበር ስራ የተሰራው በኦሮሚያ ክልል ነው ያሉት ጠቅላይ ሚኒስትር አብይ በዚህም ከ1000 በላይ የሸኔ አባላት ተገልለዋል፣ በሺዎች የሚቆጠሩ ደግሞ ተማርከዋል ሲሉ ገልጸው ነበር። ሚኒስትር ዴታው ቡድኑ በአንድ ዕለት የሚጠፋ አይደለም ሲሉ አብራርተዋል።
ጉርሞን ኩን ጉርሞ ሳሚቻ ፊ ጃረሜ ዳርከቻሉ ጉርሞ ብየኬ ሰፊ ብያላት ጃረሜ ጅሩዳ።
ይህ ኃይል ለዝርፋ የተዘጋጀ ነው። በአብዛኛው ከውጭም ከሀገር ውስጥም ተደራጅቶ ያለ ኃይል ስለመሆኑ የኦሮሞ ህዝብ ምስክር ነው። በታሪክ ውስጥ ደርሶ የማያውቅ ጥፋት ነው ህዝብ ላይ እየደረሰ ያለው። በብዛት የገቢ ምንጭም እየሆነ ነው። በአንድ ዕለት በአጭር ጊዜ ውስጥ ይጠፋል የሚል ሀሳብ የለም። የሽፍታ ባህሪም ስላለው እርምጃ ተወስዶበታል። እርምጃውን ሊቀጥልም ይገባል። በአንዴ ቡድኑን አጥፍቶ ማውጣት ይቻላል የሚል እምነት የለኝም። መንግስትም በእንዲህ አያምንም። ከአቅም በላይ በሆነበት ደግሞ እርምጃ መውሰዱን ይቀጥላል ማለት ነው።
አቶ ከበደ ዴሲሳ በጋምቤላ ጉዳይ አስተያየት ሲሰጡ በተጠያቂነት ስሙን ከጠቀሱት ህወሓት እስካሁን ድረስ የተባለ ነገር የለም። ጠቅላይ ሚኒስትር አብይ በህዝብ ተወካዮች ምክር ቤት በትናንትና ውሏቸው መንግስታቸው ሰላም ለማምጣት በመስራት ላይ መሆኑን ገልጸው ከህወሓት ጋር ድርድር ለማድረግ የሚያስፈልጉ ቅድመ ሁኔታዎችን የሚያጠና ኮሚቴ መቋቋሙን ተናግረዋል። የፌዴራል መንግስት ኮሚኒኬሽንስ አገልግሎት ሚኒስትር ዴታው ድርድሩ በኢትዮጵያ ውስጥ ከመንግስት ጋር እየተፋለሙ ያሉ ሌሎች ኃይሎችን ስለማካተት አለማካተቱ ተጠይቀው ይህንን የሚወስነው መንግስት ሳይሆን የተቋቋመው ብሔራዊ የምክክር ኮሚሽን ነው ሲሉ አቶ ከበደ ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ተከታዩ የመጽሔት ርዕስ ደግሞ ወደ ትግራይ ይወስደናል። እስካሁን ከፌዴራል መንግስት ጋር የተጀመረ ድርድር የለም፣ ህዝብ ሳያውቅና ሳይወስን የምናደርገው ምንም አይነት ድርድር የለም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ዶክተር ደብረጽዮን ወቅታዊ ጉዳዮችን አስመልክቶ ለትግራይ ክልል መገናኛ ብዙሃን በሰጡት መግለጫ የኤርትራ መንግስት እስካሁን የትግራይ ክልል አንዳንድ አካባቢዎችን ተቆጣጥሮ ይዘዋል ብለዋል። ለዚህም ይህንንም ለቆ ሊወጣ ይገባል ነው ያሉት። ሙልጌታ አጽብሃ ተከታትሎታል።
የህወሓት ሊቀመንበርና የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል በወቅታዊ ጉዳይ ለክልሉ መገናኛ ብዙሃን በሰጡት መግለጫ በትግራይ ጉዳይ በሁሉም አካባቢዎች ህዝባዊ ውይይቶች መካሄዳቸው ተናግሯል። ለሰብአዊ እርዳታ ሲባል ግጭት ለማቆም የተደረሰው ውሳኔ ሰብአዊ እርዳታ እንዲገባ ከማገዝ በተጨማሪ ለቀጣይ ድርድርም አጋዥ ነው ብለዋል። እስካሁን ከፌዴራል መንግስት ጋር የተጀመረ ውይይት የለም ያሉት ዶክተር ደብረጽዮን የሚካሄድ ማንኛውም ድርድር ግን ህዝብ ሳያውቅና ሳይወስን የምንፈጽመው የለም ሲሉ ተናግሯል።
ምስ ህዝቢ ተማይልካ ናተዛትካ ልዕሉ ኩሉ ከ ቤት ምክር ከኒና ዕድል ንህዝቢ ትግራይ ዝውስን ኮይ ዝጉዳይ ይበሉ
ከህዝብ ጋር እየተወያየን እየተነጋገር ነው የምንሄደው። ከሁሉም በላይ ደግሞ ምክር ቤት አለ። ይህ ጉዳይ የትግራይ ህዝብ እድል የሚወስን ነው። ምክር ቤትም መወሰን አለበት። ስለዚህ የራሱ አካሄድና ስርዓት አለው። ፕሬዚደንት ኦቦሳንጆ ስለመጡ ወይም ሌላ ስለመጣ በአንድ የተዘጋ ቤት ተነጋግረህ በዚያ የሚያልቅ አይደለም። ማመቻቸት ይቻላል። ሀሳብ ለሀሳብም መለዋወጥ ይቻላል። የመጨረሻ ውሳኔ ግን ሊሰጥ አይችልም። እንልማ፣ እንጥፋ፣ ከህዝባችን ጋር እየተመካከር ነው የምንፈጽመው። ከህዝባችን ጋር ከተመካከርን ደግሞ እንደማንጠፋ እናውቃለን ነው ያሉት። ለድርድር የማይቀርቡ ተብለው ከዚህ በፊት ተገልጸው የነበሩም ሪፈረንደም፣ የትግራይ ሰራዊት ማስቀጠል፣ የትግራይ ሉዓላዊ ግዛት፣ የኤርትራ ሰራዊት ከትግራይ እንዲወጣ ማድረግና ወንጀል ፈጽመዋል የተባሉ ተጠያቂ ማድረግ የሚሉ ጉዳዮች አሁንም የማንደራደርባቸው ናቸው ሲሉ ነው የገለጹት። ወደ ትግራይ እየገባ ያለው ሰብአዊ እርዳታ መሻሻል እየታየበት ነው ያሉት ዶክተር ደብረጽዮን፣ ሆኖም ከህዝቡ ፍላጎት አንጻር ግን ትንሽ ነው ሲሉ ገልጸዋል። እንዲሁም እየገባ ያለው እርዳታ ወደ ህዝቡ ለማከፋፈል ነዳጅ ባለመኖሩ ምግብ የሚጠብቅ ህዝብ እያለ በመቀለ ከተማ መጋዘኖች ውስጥ እህል እየተከማቸ ነው በማለት ተናግረዋል። በቅርቡ የኤርትራ መንግስት ህወሓት ኤርትራ ለመውረር ተዘጋጅቷል ሲል ያወጣው መግለጫ አስመልክቶ ዶክተር ደብረጽዮን በሰጡት ምላሽ አጥፍተነዋል ብለው ሲናገሩለት ለነበረ ኃይል እንዲህ ማለታቸው የኃይል ሚዛን የት እንዳለ የሚያሳይ ነው ብለዋል። የኤርትራ ኃይል አሁንም የትግራይ መሬት ወሮ ይዞ ያለ ነው ይህ መግለጫ ያወጣው፣ ስለዚህ መጀመሪያ ከትግራይ መሬት ይውጣ ብለዋል።
ዘመሬ ትግራይ ኮንካስ ይወሩናለው ይመጹናለው ዝባል
በትግራይ መሬት ላይ ሆነ ሊወሩን ነው እየመጡ ናቸው የሚባል ሸፍጥ ማጭበርበር ለማንም አያደናግርም። በኤርትራ ውስጥ የተወሰነ ሰው ማደናገር ይቻላል፣ ዓለም ግን ሊያደናግር አይችልም። በቦታችን ነው ያለው። አሁን ደግሞ ድብደባ እየፈጸመ ነው፣ በተከታታይ ነው እየደበደበ ያለው። ስላለፈው ጉዳይ በራሱ ይታያል፣ ቢያንስ ግን ከመሬታችን ሊወጣ ይገባል። ከዛ በኋላ እንወራለን ወይስ አንወርም ሌላ ጉዳይ ነው። እኛ አላማችን መውረር አይደለም፣ የትግራይ ህዝብና መሬት ነጻ ይውጣ ነው እያልን ያለ ነው። በከበባና ሁሉም ነገር የመዝጋት ሂደት ውስጥ ካገኘናቸው አንተዋቸውም። በእኛ ጉዳይ እጃችሁ ሰብስቡ ብለናል ቀድሞውም። ይህ ነው መስተካከል ያለበት። ሌላ ደግሞ ወንጀል የፈጸመ በስርዓት ይጠየቃል። አንለቃቸውም። የፈለጉትን አድርገው ሊወርን ነው በማለት ተውት ልንባል አንችልም። ስለዚህ እያደናገረ ነው ያለው፣ የኃይል ሚዛኑም ያሳያል ነው ያሉት። የትግራይ ህዝብ ጥቅም መሰረት ያደረገ ሂደት ነው እየተከተልን ያለ ነው ያሉት ዶክተር ደብረጽዮን የሰላም አማራጭ ይሁን ውጊያ የህዝቡ ጥቅም በሚያረጋግጥ መንገድ ነው የምንፈጽመው ሲሉ ተናግረዋል። ለአሜሪካ ድምፅ ሙልጌታ አጽባሃ መቀለም።
አድማጮች፣ በሌላ በኩል በትላንትና ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ መንግስታቸው ሰላም ለማውረድ እንደሚፈልግ ገልጠው ይህንን በስኬት ለማጠናቀቅ የሚረዳ በጉዳዩ ላይ ጥናት የሚያደርግ ኮሚቴ ተዋቅሮ እየሰራ መሆኑን መናገራቸው ይታወሳል። ኮሚቴው መንግስት ከህወሓት ጋር የሚደራደረው ምን አይነት ሁኔታዎች ሲሟሉ እንደሆነ እንደሚያጠናም አመልክተዋል። በምክትል ጠቅላይ ሚኒስትር ደመቀ መኮንን የሚመራው ኮሚቴ በ10ና 15 ቀናት ውስጥ ለብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ጉዳዩን አስመልክቶ ዝርዝር እንደሚያቀርብም ጠቅላይ ሚኒስትሩ ትላንት ለፓርላማ አባላት ገልጠው ነበር። በአገሪቱ ሰላም ማምጣት አስፈላጊ መሆኑንም ተናግረዋል። በግንቦት አጋማሽ መግለጫ ያወጣው የኤርትራ መንግስት በበኩሉ የህወሓት በአፍሪካ ቀንድ ቀውስ ለመፍጠር በኤርትራ ላይ ጦርነት አወጀዋል ሲል መክሰሱ ወይም መወንጀሉም የሚታወስ ነው። አድማጮች፣ አሁን ተከታዩ መጽሔት ርዕስ ደግሞ ወደ አማራ ክልል ነው የሚወስደን። ለ29 ቀናት በእስር የቆዩትና በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ ምክትል ኃላፊ የነበሩት ኮሚሽነር ቢሰጥ ጌታሁን ፍርድ ቤት ሳይቀርቡ ዛሬ ከእስር መለቀቃቸውን ተናገሩ። በተመሳሳይ የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ዛሬ ከእስር መለቀቋን ለአሜሪካ ድምፅ ተናግራለች። አስቴር ምስጋናው ዝርዝሩን ይዛለች።
ኮሚሽነር ቢሰጥ ጌታሁን ዛሬ ከአሜሪካ ድምጽ ጋር ባደረጉት ቆይታ ለ29 ቀናት በእስር መቆየታቸውንና የታሰሩበት ምክንያት ሳይነገራቸው ፍርድ ቤት ሳይቀርቡ የዞን አመራሮች ፊት ቀርበው ይቅር ተብለሃል ተብለው ዛሬ ረፋዱ ላይ 3:30 ላይ ያለ ዋስ መለቀቃቸውን ተናግረዋል።
የታሰሩበት ማለቅም አሁን ባለ ሁኔታ በጊዜ ደስካለን ለጊዜ ነገሩ ነገር ዋስም ምንም እንዳንዳሉ የለም ወደ ቤት ያሉ ይቅርታ ብለ ወዲያሉ በልጣ ነው ወዲያሉ ዋሳ የለኝ።
በአንድ ወቅት የአማራ ክልል ልዩ ኃይል አዛዥ የነበሩት የብርጋዴር ጄኔራል ተፈራ ማሞ ምክትል የነበሩት ኮሚሽነር ቢሰጥ ጌታሁን በእስር በቆዩባቸው ቀናት ምንም አይነት የሰብአዊ መብት ጥሰት እንዳልደረሰባቸው አክለው ገልጸዋል። ይህ በእንዲህ እንዳለ የኢትዮ ንቃት ዩቲዩብ ሚዲያ መስራችና አዘጋጅ መስከረም አበራ ዛሬ ከእስር ተለቃለች። የእስር ፍርድ ቤት በ30,000 ብር ዋስትና እንድትፈታ የሰጠው ትዕዛዝ በትናንትናው ዕለት በፌዴራሉ ከፍተኛ ፍርድ ቤት መጽናቱን ተከትሎ ፖሊስ ጉዳዩን ወደ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቢወስድም ይግባኙ ውድቅ ተደርጎበት ነው መስከረም የተፈታችው። አመሻሹን ከአሜሪካ ድምጽ ጋር ቆይታ ያደረገችው መስከረም ከቤተሰቦቿ ጋር በሰላም መቀላቀሏን ገልጻለች።
11 ተኩል አካባቢ ወጣ። አሁን ያው ዘመዶቼን ቤተሰቦቼን አግኝቼ ከቤተሰቦቼ ጋር ነኝ ያለሁት አዲስ አበባ ካሉት ማለት ነው። ያው ዋናው ቤተሰቤ አዋሳ ነው ያለው። ነገ ነው እንግዲህ ማገኘው ልጆቼን ማለት ነው።
በእስር በቆየችባቸው ጊዜ ምንም አይነት የሰብአዊ መብት ጥሰት እንዳልደረሰባት መስከረም ተናግራለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። አሁን ወደ ዓለም አቀፍ ርዕሰ ጉዳዮች ነው የምንሻገረው። የተባበሩት መንግስታት ድርጅት የኤርትራ ሰብአዊ መብት ልዩ መርማሪ በዚያች ሀገር ያለው የሰብአዊ መብት አያያዝ እያሽቆለቆለ ነው ያለበትን ዘገባ አውጥቷል። ለወታደራዊ ግዳጅ መመልመል፣ የዘፈቀደ እስር፣ የገቡበት ሳይታወቅ ደብዛ ጠፍቶ መቅረትና ለስቃይ መዳረግ ይገኙበታል የሚለው ልዩ ሪፖርት ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት እንዲቀርብም ተደርጓል። ሊሳ ሽላይን ከጄኔቫ ያጠናቀረችውን የዚህን ዘገባ ዝርዝር እንደሚከተለው አቀርበዋለሁ። በኢትዮጵያ ወታደራዊ ግጭት መሳተፏ የኤርትራ መንግስት በሚያራምደው የጊዜ ገደብ የሌለው ብሔራዊ ውትድርና አገልግሎት ስርዓት ዙሪያ የተለየ ትኩረት ስቧል ይላሉ የመንግስታቱ ድርጅት የኤርትራ ጉዳይ ልዩ መርማሪ መሐመድ አብደል ሰላም ባቢከር። በኤርትራ ያለው የሰብአዊ መብት አያያዝ እጅግ አስከፊ ነው ያሉት ባቢከር አክለውም በብሔራዊ ውትድርና አገልግሎቱ ላለመሳተፍ የሞከሩ ሰዎች ሰብአዊነት በጎደለውና ሰብአዊ ክብርን በሚያዋርድ መንገድ ላልተወሰነ ጊዜ ይታሰራሉ ብለዋል።
ባለስልጣናቱ በተጨማሪም በብሔራዊ ውትድርናው ላለመሳተፍ የወሰኑና የጠፉ ሰዎችን በተዘዋዋሪ ወይንም በውክልና ይቀጣሉ። ለምሳሌም ያህል የጠፋውን ግለሰብ ወላጅ ወይንም የተዳር ጓደኛ በማሰር እጅ እንዲሰጥ ስለመደረጋቸውና በግዳጅ የተመለመሉ ወታደሮች ከትግራይ ወይንም ከኤርትራ ወታደራዊ ማሰልጠኛዎች ጠፍተው ለማምለጥ ሲሞክሩ ስለመገደላቸው የሚያወሳ ሪፖርትም ደርሶኛል።
የኢትዮጵያ ጦር ሰራዊት ጥቅምት 25 2013 ዓ.ም በህዝባዊ ወያነ ሓርነት ትግራይ ላይ ወታደራዊ ዘመቻውን ከፍታ ያለው ሪፖርት አክሎም ከዚያን ጊዜም አንስቶ በሺዎች የሚቆጠሩ የኤርትራ ወታደሮች በወታደራዊ ግዳጅ በግጭቱ እንዲሳተፉ ተገደዋል ብለዋል። እድሜያቸው 14 ዓመት የሚሆን ታዳጊ ልጆች ጭምር ተመልምለው ተወስደዋል። በኢትዮጵያ በስደተኛ መጠለያ ካምፖች ውስጥ የነበሩ ኤርትራውያን ስደተኞች ታግተው ተወስደው እንዲዋጉ ተደርገዋል ሲሉ ባቢከር ተናግረዋል። ልዩ መርማሪው አያይዘውም በኤርትራ ያለው የሰብአዊ መብት አያያዝ አሁንም በሺዎች የሚቆጠሩ አገር ጥለው ጥገኝነት ፍለጋ እንዲሰደዱ መግፋቱን ቀጥለዋል ብለዋል።
I remain gravely concerned by the situation of hundreds of Eritreans who have been
የሰብአዊ መብት አያያዝ መስፈርቶችን በጣሰ መንገድ ደብዛቸው የጠፋ ወይንም በድብቅ እስር ቤቶች ውስጥ በዘፈቀደ የታሰሩ በመቶዎች የሚቆጠሩ ኤርትራውያን ሁኔታ ያሳስበኛል። ቪላ እየተባለ በሚጠራው ስፍራ ተይዘው ስላሉና የስቃይ ምግባር ስለተፈጸመባቸው ሰዎች ከተጎጂዎች ከራሳቸውና ከማኞች የሚሰጡትን የምስክርነት ቃል አሁንም እሰማለሁ። እነኚህ በግልጽ ሊታወቁ የማይችሉ ምስጢራዊ የእስር ቦታዎች ናቸው።
አምባሳደር ተስፋ ሚካኤል ገርሃቱ በኤርትራ የውጭ ጉዳይ ሚኒስቴር የመንግስታቸው ተጠሪ ናቸው። ተመርጠው ከተጠየቁና ኃላፊነት ከጎደላቸው ምንጮች በተገኙ መረጃዎች ላይ የተመሰረተ ነው ባሉት ሪፖርት ላይ አጸያፊ ላሉት ውንጀላ ምላሽ እንደማይሰጡ ተናግረዋል። ኤርትራ ውስጥ ምንም አይነት የሰብአዊ መብት ቀውስ ያለመኖሩን ገልጠው በአገራቸው ላይ የሚፈጸም ትንኮሳና ማዕቀብ መቆም አለበት ብለዋል። ኤርትራ የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ሆና እንድታገለግል እንደ አውሮፓውያን የዘመን አቆጣጠር ጥቅምት 2021 ዓ.ም በድጋሚ ተመርጣለች። ይሁንና እንደ ልዩ መርማሪው አስተያየት ኤርትራ የሰብአዊ መብቶችን ጥበቃ ማራመድና ለዜጎች መብት የሚሰጠውን ከለላ ማረጋገጥ ያለመቻሏ የምክር ቤቱን ታማኝነትና ተሰሚነት አደጋ ላይ ይጥለዋል ሲሉ ባቢከር ተችተዋል።
አድማጮች፣ በተከታዩ የመጽሔት ርዕስ ደግሞ ወደ ጎረቤት ደቡብ ሱዳን ነው የምንሻገረው። የዓለም የምግብ ፕሮግራም ከሚያስፈልገው በጀት ውስጥ የ426 ሚሊዮን ዶላር ጉድለት ያጋጠመው በመሆኑ በደቡብ ሱዳን ለ1.7 ሚሊዮን ሰዎች የሚያቀርበውን የምግብ እርዳታ ለማቆም ተገድጃለሁ አለ። የተከታዩም ዘገባ የሊሳ ሽላይን ነው። ደረጀ ደስታ እንደሚከተለው አሰናድቶታል።
ግጭት፣ 3 ዓመታት ያከታተለው የጎርፍ አደጋ፣ የአገር ውስጥ ድርቅ፣ በኮቪድ-19 ወረርሽኝ ሳቢያ የናረው የምግብ ዋጋና እንዲሁም የዩክሬን ጦርነት ደቡብ ሱዳንን አንበርክኳታል። በደቡብ ሱዳን የዓለም ምግብ ፕሮግራም ተጠባባቂ ዳይሬክተር አዴንካ ባዴጆ አገሪቱ ነጻነቷን ካገኘችበት እንደ አውሮፓ አቆጣጠር 2011 ጀምሮ ከፍተኛ ለሆነው የምግብ ደህንነት ችግር ተጋልጣለች ይላሉ። ከአገሪቱ መዲና ጁባ በሰጡት መግለጫ የዓለም ምግብ ፕሮግራም በዚህ ዓመት 6.2 ሚሊዮን የሚሆኑ ሰዎችን ለመርዳት እቅድ ነበረው። ይሁን እንጂ የጥሬ ገንዘብ እጥረት የገጠመው በመሆኑ የዓለም ምግብ ፕሮግራም ምግብን እጅግ ከተራቡት ሰዎች ለማራቅ ተገድዷል ይላሉ።
These cuts are happening at the start of the lean season when families have
እነዚህ የድጋፍ ማቋረጦች የሚከሰቱት ቤተሰቦች ያላቸውን የምግብ ክምችት በሙሉ ባሟጠጡበት፣ ችግሩ እየበረታ ሄዶ ረሃቡ እየጠና በመጣበት ጊዜ ነው። እኛ ያለንን አቅም ሁሉ ተጠቅመን ትኩረታችንን ያደረግነው በከፍተኛው ረሃብ አፋፍ ላይ ያሉትንና ለረሃብ የተጋለጡትን የተወሰኑ ሰዎች ከረሃብ አደጋው በመከላከሉ ላይ ነው።
ባዴጆ የገንዘብ ድጋፉ ያለበት ሁኔታ የተባበሩት መንግስታት የምግብ ተቋም ተጠቃሚዎች የሚያገኙትን የምግብ ድርሻ በግማሽ እንዲቀንስ ያስገደደ በመሆኑ እጅግ ወሳኝ ነው ይላሉ። እነዚህ ድጋፎች የተቋረጡት የምግብ ክምችቶቹ እጅግ አነስተኛ በሆኑበት ጊዜ መሆኑን ዳይሬክተሯ አስረድተዋል። የረሃቡ አደጋ እጅግ በሚጠናበት የሐምሌ ወር በሚሊዮን የሚቆጠሩ ሰዎች ለከፍተኛ ረሃብ እንደሚጋለጡም ተናግረዋል። ባዴጆ ከዚህም ጋር ተያይዞ ብዙ ሰዎች ረሃቡን ለመቋቋምና በህይወት ለመቆየት ሲሉ ተቃራኒ ውጤት የሚሰጡ ያልተገቡ ነገሮችን እንዲያደርጉ ሊገደዱ ይችላሉ ሲሉ አስጠንቅቀዋል።
Again, my team in Western Bahr el-Ghazal, where we have
በምዕራብ ባህር ኤልጋዛል ካሉት የቡድኖች አባላት ጋር ከፍተኛ የተመጣጠነ የምግብ ጉድለት መኖሩን ተመልክተናል። የአካባቢው የማህበረሰብ አባላት ራሳቸውን በህይወት ለማቆየት ሲሉ ለሚሸጡት ከሰል አሁንም ዛፎችን እየጨፈጨፉ መሆኑን ዘገባዎች ደርሰውናል። ባለፉት 2 ሳምንታት ውስጥ ብቻ በየጎዳናው ላይ የሚለምኑ ህፃናት ቁጥር እየጨመረ መምጣቱን አይተናል።
የዓለም ምግብ ድርጅት ለተመጣጠነ ምግብ የተጋለጡት 2 ሚሊዮን ሴቶችና ህጻናትን ጨምሮ 8.3 ሚሊዮን ሰዎች አስቸጋሪውን የረሃብ ወቅት ሊቋቋሙት ይችላሉ። ስለዚህ ሰዎችን ከከፍተኛው የረሃብ አደጋ ለመከላከል የምግብ እርዳታው በተቋረጠባቸው አካባቢዎች በሙሉ በአስቸኳይ እንደገና ሊመለስ ይገባል ብለዋል። የለጋሽ ድርጅቶች ድጋፍና ከወዲሁ አስቀድሞ የሚወሰድ ሰብአዊ እርምጃ አደገኛውን ቀውስና የሰዎችን ህይወት ሊያድን ይችላል ሲል ዓለም አቀፍ የምግብ ድርጅቱ አስታውቋል።
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የስቱዲዮ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:32 መሆኑን ያመለክታል። ለዚህ ክፍል ቀዳሚው ሳምንታዊው ዲሞክራሲ በተግባር ነው። ሳምንታዊው ዲሞክራሲ በተግባር በደቡብ ኢትዮጵያ ጉዳዮች ላይ ያተኩራል። በደቡብ ምዕራብ ኢትዮጵያ ህዝብ ክልል የብዝሃ ከተሞች አወቃቀር ስርዓትን ተግባራዊ ለማድረግ የተያዘው እንቅስቃሴ ከክልሉ ህዝብ ፍላጎት ውጭና ህዝቡ በውል ሳይስማማበት ነው የተፈጸመው ሲል ተቃዋሚው የካፋ ህዝቦች ዲሞክራሲያዊ ህብረት ካህዴህ ተቃውሟል። በሌላ በኩል ሰሞኑን ለደቡብ ክልል የመንግስት ቴሌቪዥን ጣቢያ መግለጫ የሰጡት የክልሉ ምክትል ፕሬዚዳንትና የግብርና ቢሮ ኃላፊ አቶ ማስረሻ በላቸው የብዝሃ ከተሞች አደረጃጀት በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን አሳታፊና ተጠቃሚ የሚያደርግ ነው የሚል አስተያየት ሰጥተዋል። በጉዳዩ ላይ ትንታኔ ያቀረቡ ምሁራንን አስተያየት ጨምሮ ጉዳዩን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታዩን አሰናድተዋል።
የካፋ ህዝብ ዲሞክራሲያዊ ህብረት ካህደህ ሊቀመንበር አቶ ቦጋለ ኃይለ ክልሉ ብዝሃ ከተሞች እንዳይኖሩት ህብረታቸው እንደሚቃወም በስልክ ለአሜሪካ ድምፅ ተናግሯል።
ከመጀመሪያውም ብዝሃ
ዋና ከተሞች የሚለውን ተቃውመናል። ህገ መንግስት ከመውጣቱ በፊት ማለት ነው። ህገ መንግስት ዲስከሽን ላይን በሰፊው ተነስቶ ተቃውሞ ተነስቷል። ያው ይሄ መኖር የለበትም፣ አንድ ክልል አንድ ከተማ አንድ ዋና ከተማ የሚል ነው የህዝቡን ሀሳብ እና ሲጠብቅ የነበረው ብዙሀ ዋና ከተሞች የሚል ኋላ የመጣ ነገር በመሆኑ ይህን ተቃውመዋል።
ህብረቱም የብዙሀ ከተማ አወቃቀር አንድም የመልካም አስተዳደር ችግሮችን የሚያባብስ ይሆናል፣ እንዲሁም የተለመደውን አላስፈላጊ የሀብት ብክነትን ያስከትላል በማለት ተናግሯል። ለተቃውሞ የዳረጋቸውን ምክንያቶች አቶ ቦጋሌ ገልጿል።
ዋና ከተሞች በሚሆኑበት ጊዜ እድገት ይመጣል፣ ከተሞቹ ያድጋል የሚል እሳቤ ነው እና ይሄ እንግዲህ ቀድሞ ከነበሩ የክልል ዋና ከተሞች እንደነ ደቡብ ሐዋሳ ከዚያ ሳሰብ የተነሳ ነው እና ሐዋሳ ያደገው ዋና ከተማ በመሆኑ ነው የክልሉ። ስለዚህ አሁን አምስት ዞኖች እና አንድ ልዩ ወረዳ ዋና ከተማዎች ከሆን የዚህ አይነት እድገት ይመጣል የሚል እሳቤ በመያዝ ነው ይሄን ሀሳብ እያራመዱ ያሉ። በእኛ በኩል ደግሞ እድገት የሚመጣ ዋና ከተማ በመሆኑ ሳይሆን የአካባቢው አመራሮችና የመንግስት ፍትሐዊ የሆነ የልማት ስርጭት ነው፣ ፍትሐዊ የሆነ የኢንቨስትመንት ስርጭት ነው ልማትን እድገትን ሊያመጣ የሚችለው። ሌላው ደግሞ በዚህ እሳቤ ውስጥ የክልል መስሪያ ቤቶች በስድስቱም ዞኖችና ልዩ ወረዳ ይበታተናሉ።
የእርሶ ፓርቲ አቋም ደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዋና ከተማ ቦንጋ እንዲሆን ነው?
አዎ፣ የእኔ ፓርቲ አቋም አንድ ክልል ሪሊ ቦንጋ እንዲሆን ይቻላል። ያ ሌላ መስፈርት አለው። የእኛ አቋም አንድ ክልል አንድ ርዕሰ ከተማ ነው። እንደ ማንኛውም የኢትዮጵያ ክልሎች አንድ ክልል አንድ ርዕሰ ከተማ ነው። ርዕሰ ከተማ ደግሞ እንዴት ይመረጣል የሚለው የራሱ መስፈርቶች አሉ። እኛ ሳጀስት የምናደርጋቸው መስፈርቶች አሉ።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለስልጣናት በጉዳዩ ላይ አስተያየት እንዲሰጡ በስልክ ብንጠይቃቸውም ፈቃደኛ ባለመሆናቸው አልተሳካም። ዳሩ ግን የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው ለደቡብ ክልል የመንግስት ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የብዛ ከተሞች አወቃቀር በአንድ የጋራ ክልል ለመኖር የተሰባሰቡ ህዝቦችን የሚያሳትፍና ተጠቃሚ የሚያደርግ ነው ሲሉ ተናግሯል።
ተመጣጣኝ የሆነ ክልሉን የሚመስል በክልል ውስጥ ያሉ ዞኖችን ህዝባቸውን በሚመጥን በሚወክል መጠን ባለብዛ ማዕከል በመሆን ለህብረተሰባችን አገልግሎት እንሰጣለን ብለንም በህገ መንግስታችንን ማስፈረን ያው የቃል ክዳን ሰነድ አጽድቀን ወደ ስራ ገብተናል።
በዚህ ወቅት ተቃውሟቸውን ማሰማት ምክንያቱ ምን እንደሆነ የተጠየቁት የህብረቱ ሊቀመንበር አቶ ቦጋለም ይህንን ብሏል።
ህገ መንግስቱ መሰረቱ የህዝቡ ይሁንታ ያለበት ህገ መንግስት አይደለም። የተወሰኑ አካላት ለውይይት ቀርቦ እዚያ ውስጥ የገቡት ተቃውመዋል። ይሄ ብዛ ዋና ከተማ የሚል ነገር የለም።
የቀጠናውን ፖለቲካ በውል እንደሚከታተሉ የተናገሩት የፖለቲካል ሳይንስና የዓለም አቀፍ ግንኙነት ምሁሩ አቶ ዳየሞዳል በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ሊያስገኝ ይችላል ያሉትን ጥቅሞች ተናግሯል።
በጎ ጎኑ ለከተሞች እድገት እዛ እነኚህ ተቋማት ባሉበት ቦታ ተቋማቱን ለማስተናገድ የሚፈጠሩ ሰርቪሶች አሉ፣ የስራ እድሎች አሉ። ይህን የመሳሰለው ነገር እና የቢሎንጊንግነት እኩል ቢሎንጊንግነት ከአንድ ሴንተር ከሚወጣ በተለይ እንደኛ እንግዲህ ኤትኒሲቲን ሲሪየስሊ ለሚወስድ አካባቢ የባለቤትነት ስሜት ሊፈጥር ይችላል። በበጎ ጎኑ
ከጥቅሙ ይልቅ ግን ጉዳቱ ያመዝናልም ብሏል።
የመንግስት አገልግሎትን ለሚፈልግ ሰው በጣም አልፊ ነው፣ አድካሚ ነው። ከአንደኛው ብራንች ወደ ሌላኛው ብራንች እየተመራ ስትሄድ ከአንድ ከተማ ወደ ሌላ ከተማ ለአገልግሎት የትራንስፖርት ጉዞው በጣም አስቸጋሪ ነው። በጣም አስቸጋሪ ነው። ሌላ ሀገር ያለን ተሞክሮ ምንድን ነው? የኮመርሻል ካፒታል እና አድሚኒስትሬቲቭ ካፒታል ይባላል ወይም ፖለቲካል ካፒታል ይባላል እንጂ የመንግስት መዋቅርን አቤቱታ ከአንድ ቦታ ወደ ሌላው ለመሄድ እንግዲህ ከአንድ ከተማ ሌላ ቦታ ትሄዳለህ ማለት ነው። በቃ መስሪያ ቤቶችን ማበታተን ያው የፖለቲካን ከኢኮኖሚስት አንጻር አናይም፣ ኪሳራ መከፈል አለበት ተብሎ ካልሆነ በቀር ቢያንስ ኤክሴኪቲቭ ብራንቹና የህግ ተርጓሚው አንድ ላይ መሆን አለበት።
በሐዋሳ ዩኒቨርሲቲ የህግ ትምህርት ቤት ረዳት ፕሮፌሰር ሽመልስ አሻግረ በበኩላቸው አንድ ክልል ከአንድ በላይ ከተሞች ቢኖሩት ለፍትሐዊ የሀብት ክፍፍልና ልማታዊ እድገት ሊረዳ እንደሚችል ተናግረው የብዝሃ ከተማ አወቃቀር በተመለከተ ግን አዎንታዊ እይታ እንዳላቸውና ከጉዳቱ ይልቅ ጥቅሙ እንደሚጎላባቸው ገልጿል።
ይህንን በተመለከተ የተለያዩ ጸሐፍትም ሀገራትም የየራሳቸውን አቋም አላቸው። ለምሳሌ ትልቅ የምንላቸው ሀገራት በአፍሪካ ደረጃ ደቡብ አፍሪካ ከአንድ በላይ ከተሞች ናቸው ያሏት። ይህም ምናልባት ሀገሪቱ ጠቅማ አልጠቀም የሚለው እንዳለ ሆኖ በኢትዮጵያ ደረጃ ምን ሊፈይድ ይችላል፣ ምን አሉታዊ ጎን አለው የሚለው መመልከት እንችላለን። ለምሳሌ በኢትዮጵያ አኳያ ስንመለከት አንድ ከተማ ነው የነበረን ፌዴራል ከተማ አዲስ አበባ፣ ደቡብ ክልልም አንድ ከተማ ነበረው ሐዋሳ፣ አማራም ባህርዳር፣ መቀደም እያል መሄድ እንችላለን። ትግራይ አብዛኞቹ ሀብቶች በአንድ ከተማ ላይ ነው የሚፈሱት እና ያ ከተማ ብቻውን ነው የሚያድገው። የንግድም፣ የፖለቲካውም፣ የህጉም፣ የሁሉም መቀመጫ አንድ ከተማ በሚሆንበት ጊዜ በእርግጠኝነት ሀብቱ እንዳለ ወደዛ ጋር መስረስ እና ያ ከተማ የማደግ እድሉ ሰፊ እንደሆነ እንግዲህ ባለፈው 30-40 ዓመት አይተናል። ትልቆቹ የኢትዮጵያ ከተሞች ውስጥ
የአወቃቀር ውህደት ግን ጥንቃቄ ይሻልም ብሏል።
በደቡብ ክልል አይነት ባሉ በጣም ብዙ ብሔሮች ባሉበት 2011 ወዲህ ደግሞ ለመገነጣጠር ቋፍ ላይ ባለ ክልል እሳቤ ስንወስድ ደግሞ ከተሞች 4-5 ቢሆኑ ኖሮ ሀብቱ አንድ ቦታ ላይ አይሰፍም። ሀብት እንደው መቼስ የሰው ኃይልም አንድ ቦታ ላይ ብቻ ሰፍሮ ችግሮች ይፈጠራሉ ብዬ አላስብም። በዚህ በኩል አንድ ተጠቃሚነት ይኖራል። እንግዲህ አሉታዊም ጎን በተመለከተ የትኞቹ ከተሞች ላይ ምን አይነት ስራ ነው የሚሰራ የሚለው አንድ ጥያቄ ነው። የፖለቲካ መቀመጫ የሚሆነው ከተማ ማን ነው? የኢኮኖሚ መቀመጫ የሚሆነው ማን? ፍርድ ቤቶች ቢኖር ሊገኝ የሚገባበት ቦታ ሲየስ ነው የሚለውን ጥያቄ መመለስ ግን ከባድ ነው።
የብዛት ከተሞች የአወቃቀር ስርዓት ተግባራዊ የሚሆነው ከህዝብ ጋር በሚደረግ ውይይት ከዳበረ በኋላ ነው ብሏል የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ማስረሻ ብላቸው።
በመጀመሪያ ደረጃ በተዋቀሩ ኮሚቴዎች ተጠናቆ በእነሱ እምነት ማግኘት አለበት ማለት ነው። ኮሚቴው ደግሞ ለሚመለከተው አካል በየደረጃው ያለው አመራር ያቀርባል ማለት ነው። የቀረበው ደግሞ ሂደቱን ደረጃውን ጠብቆ ውይይት ከህብረተሰብ ጋር ይደረጋል ማለት ነው። የሚጎል ነገር ካለ እንዲሻሻል፣ የሚጨመር ሀሳብ አስተያየትም ካለ እንዲወሰድ ይደረጋል። ከዛ መጨረሻ ላይ የህግ ማዕቀፉ ነው እንዲወጣ ይደረጋል። ስለዚህ እነዚህ ሂደቶች ቀላል ሂደቶች አይደሉም።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ወይም ብዝሃ ከተሞች ይኖሩታል የሚል ሀሳብ በክልሉ ህገ መንግስት አንቀጽ 6 ላይ የጸደቀ ሲሆን ክልሉም ከደቡብ ክልል በመውጣት የራሱን ክልል የመሰረተው ባለፈው መስከረም ወር በተካሄደም ውሳኔ ህዝብ ነበር። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ክቡራትና ክቡራን አድማጭና ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ምሽት ዝግጅታችን ነው። ዝግጅታችን እስከ 4 ሰዓት ይቀጥላል። አሁን ሳምንታዊው ቅንብር ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ ዝግጅታችን ከቀድሞዋ የኢትዮጵያ ቀዳማዊት እመቤት ሮማን ተስፋዬ ጋር የተደረገ ቆይታ ነው የሚቀርበው። ወይዘሮ ሮማን በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በራሳቸው ስም የተመሰረተውን የኃይለማርያምና ሮማን ፋውንዴሽን የተባለ የበጎ አድራጎት ድርጅት ዋና ስራ አስፈጻሚ ሆነው በመስራት ላይ ይገኛሉ። ድርጅቱ ስለሚያከናውናቸው ተግባራት እንዲሁም ከቤተ መንግስት በኋላ ስለሚመሩት ህይወት አጫውተውናል። ከወይዘሮ ሮማን ጋር ቆይታ ያደረገው ኬኔዲ አባተ ነው።
ከቀበሌ እስከ ቤተ መንግስት በተለያዩ ኃላፊነቶች ሀገራቸውን አገልግለዋል። በአሁኑ ወቅት ደግሞ በባለቤታቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና በራሳቸው ስም በመሰረቱት ፋውንዴሽን በዋና ስራ አስፈጻሚነት በመስራት ላይ ናቸው። የቀድሞዋ ቀዳማዊት እመቤት ሮማን ተስፋዬ ከመደበኛ ስራቸው ውጭ ቤተሰብ የመምራት ድርብ ኃላፊነትም ያለባቸው ወይዘሮ ሮማን ከቤተ መንግስት ከወጡ በኋላም ቢሆን የሀገራቸውን ዘርፈ ብዙ ችግሮች በመቅረፍ ሂደት በሚመሩት ፋውንዴሽን አማካኝነት አሻራቸውን እያኖሩ መቀጠልን መርጠዋል። ለመሆኑ ኃይለማርያምና ሮማን ፋውንዴሽን እንዴት ተመሰረተ?
ቀጥታ እኛ ከስልጣን ከለቀቅን በኋላ ምን እንስራ፣ ምንድን ነው ከዚህ በኋላ ማድረግ ያለብን ብለን ቁጭ ብለን ተመካክረን እንደዚህ ለጋሽ መሆን አለብን፣ ህዝቡን ማገዝ አለብን። የጀመርነውን ስራ ደግሞ በተለየ ሁኔታ ትንሽ መልኩን ቀየር አድርገን መቀጠል አለብን እንጂ ዝም ማለት የለብንም በሚል ትልቅ ውሳኔ የተመሰረተ ፋውንዴሽን ነው።
ከተመሰረተ 4 አመታትን ያስቆጠረው ፋውንዴሽኑ በአሁን ወቅት ጋምቤላን ጨምሮ በደቡባዊና ደቡብ ምዕራባዊ የኢትዮጵያ ክፍሎች ኢኮኖሚያዊ፣ ማህበራዊና የተፈጥሮ ሀብት ጥበቃ ስራዎችን ያከናውናል። እነዚህ ቦታዎች በቀዳሚ ተደራሽነት የተመረጡበትን ምክንያት የፋውንዴሽኑ ዋና ስራ አስፈጻሚ ወይዘሮ ሮማን ያስረዳሉ።
በተለይ የደቡብ ኢትዮጵያና የደቡብ ምዕራብ ኢትዮጵያ በተፈጥሮ ፓርኮች በጣም በዱር እንስሳትና በእጽዋት የበለጸጉ ፓርኮች ያሉት እዛ ነው። ግን እነዚህ አካባቢዎች ለቱሪስት መስህብነት አልዋሉም። በዛ ላይ ደግሞ በዛ ዙሪያ ያሉ ማህበረሰቦች በጣም የተጎዱ ናቸው እና ከመሃል አካባቢም በጣም ርቀው ነው ያሉት። በ800 በ900 ኪሎ ሜትር ርቀት ነው ያሉት። በሌሎች አካባቢዎች የልማት አመላካቾች የትምህርትን፣ የጤናን ወስደን የመሰረተ ልማቶችን ወስደን ስናይ እነዚህ አካባቢዎች በጣም ሰፊ ክፍተት ያለባቸው ናቸውና ስለዚህ የግዴታ እነዚህ የህብረተሰብ አካላት መደገፍ መታገዝ አለባቸው። አለበለዚያ ክፍተቱ ሌላው አካባቢ እየተሻሻለ ሲሄድ ከነሱ ጋር ያለው ክፍተት የበለጠ እየሰፋ ነው የሚሄደውና በመቶ አመትም ኢኩዊቲ ወይም ማመጣጠን ላይ መጣ ነው ማለት ነው። ስለዚህ ይሄንን ጉዳይ በሚገባ በመረዳት ያላቸውን የተፈጥሮ እምቅ ሀብት በአግባቡ ተጠቅመው እንዲጠቀሙ ደግሞ አግዘን በአጭር ጊዜ ውስጥ ከድህነት አረንቋ የሚወጡበትን ተስፋ ስላደረግን እምነት ስለጣልንበት ነው ወደ እነዚህ አካባቢዎች አይናችንን ያዞር ነው።
በእነዚህ ጠረፋማ አካባቢዎች የሚከናወኑ ተግባራት በዋናነት ሴቶችን ያማከሉ እንደሆኑ የተናገሩት ወይዘሮ ሮማን ስለ ተግባራቱ በዝርዝር ያስረዳሉ።
እንግዲህ የመጀመሪያን ስራ ያደረኩት ሴቶች በኢኮኖሚ አቅማቸው የሚገነባበትን መንገድ ነው። ምክንያቱም ከሙያዬም ጋር ቀጥታ ተያያዥነት ስላለው እና ደግሞ ሙሉ እምነቴም ያ ነው። ሴቶች በኢኮኖሚ ራሳቸውን የቻሉ ከሆኑ የወንድሞቻቸው፣ የባለቤቶቻቸው፣ በዙሪያቸው ያሉ ሰዎች ጥገኛ ሆነው አይቀሩም። የራሳቸው ገቢ እንዲኖራቸው በጣም እንግዲህ እዛ አካባቢ የባህል ተጽዕኖ አለ። ሴቶች ኦልሞስት እንደ ሰው ሳይሆን የሚታዩት በጣም ዝቅተኛ የሆነ አስተያየት ነው ህብረተሰቡ ያለውና ከዛ መውጣት የሚችሉበትን አሰራር ከተወሰኑ ተቋማት ያገኘነውን ድጋፍ ወስደን በፍየል ማርባት ስራ በመሳሰሉት በባልትናም ሆነ ሌሎቹንም አማራጮች እያየን ነው። በኢኮኖሚ ሴቶቹ አቅማቸው የሚገነበበትን ሁኔታ እየሰራን ነው። በጤና ዘርፍ የምንሰራቸው ስራዎች አሉ። ጤና ሲባል በእናቶች፣ በጨቅላ ህጻናትና ህጻናት እንደዚሁም በስርዓተ ምግብ አራቱንም የስራ ዘርፎች የሚያካትት የጤና ስራ ነው የምንሰራው። በተለይ የሴቶች የሚያጠቃው የማህፀንና የማህፀን በር ካንሰርና የጡት ካንሰር እንደገና ደግሞ HIV ፖኬት ኤሪያዎች እንደ ጋምቤላ አይነት ክልሎች የስርጭት መጠኑ እኔ ከምገምተው በላይ ሆኖ ስላገኘሁት ወደዛም ስራ ገብቼ መስራት ቀጠልኩ። ትምህርት ቤት አካባቢ ያሉትን ችግሮች ከበፊትም የነበረኝ አረዳድ ነበረ። ሁኔታውን በጣም ሲያስጨንቀኝ የአዲስ አበባ ትምህርት ቤቶች የምገባ ፕሮግራም በመጀመሪያ ደረጃ ያንን ፕሮግራም ደግሞ ሰራን። የምገባ ፕሮግራማችን የቀጠለበት ሁኔታ አለ። በእጃችን ልናገኝ በቻልነው ሀብት መጠን ልጆችን መመገብም ጀምረናል። በደቡብ ኦሞ ዞን ውስጥ ሀይ ስኩል ደረጃም ልጃገረዶች የትምህርት ማቴሪያል እንዲያገኙ፣ መጽሐፍትን እንዲያገኙ፣ ከንጽህና መጠበቂያ ጀምሮ እንዲያገኙ እየሰራን ነው እና ደግሞ ኢኮቱሪዝምንም ትኩረት ያደረገ ሰፊ ስራ ነው። የአየር ንብረትን በሚመለከት እና ብዝሃ ሕይወትን ጥበቃ አስመልክቶ ቪዥናችን ወይም የኛ ራዕይ ምንድን ነው? ጤናማን ህብረተሰብ በጤናማ አካባቢ ሲኖር ማየት ነው።
ፋውንዴሽኑ እስካሁን በአብዛኛው ከውጭ ለጋሽ ድርጅቶች ጋር በመተባበር ስራዎችን ሲያከናውን የቆየ ሲሆን በቀጣይነት ይህን ሁኔታ በመቀየር የራሱን ገቢ በማመንጨት እንዲቀጥል ለማድረግ ታስቧል። በስራ ምክንያት ከተጓዙባቸው አካባቢዎች በአንዱ የታዘቡትን ኋላ ቀርነት በማውጋት ይህን ሁኔታ መቀየር የሁሉም ኃላፊነት ነው ይላሉ ወይዘሮ ሮማን።
የግል ባለሀብቱ ትልቅ ሚና ይኖረዋል ከፋውንዴሽኑ ጋር በጋራ በመስራት እንደው መተው ቢያዩት እነዚህን አካባቢዎች ከኛ ጋር ደግሞ ለመስራት ቢነሳሱ በጣም ሰፊ ድህነት ነው ያለው፣ በጣም ሰፊ ማህበራዊ ኢኮኖሚያዊ ፍላጎት ነው ያለው። ወደፊት እንግዲህ ታሪክም እንዳይወቅሰን ወደፊት ትውልድም እንዳይወቅሰን አሁን ማበርከት ያለብንን አስተዋጽኦ እናበርክትላለው። እንደው ከዚህ ጋር አያይዤ ለመጥቀስ የህል ወፍጮ አሁን የሰጠን አንድ አካል አለ እና አምስት ወፍጮዎችን ምዕራብ ኦሞ ላይ መስርተናል እና ከተወለዱ እስከ ዛሬ ድረስ ወፍጮ የሚባል ነገር አይተው የማያውቁ ሴቶች ያሉበት ህብረተሰብ ማለት ነው። እና የዚህን ያክል ነው የልማቱ ፍላጎት። ሰው ስንት ቦታ በደረሰበት ዘመን እነሱ እስካሁን ድረስ በእጃቸው በቆሎ ፈጭተው ማሽላ ፈጭተው የሚኖሩ ሴቶች ጋር ነው ያለ ነው እና ትምህርት ቤቶቹ ላብራቶሪ የሌላቸው ኮምፒውተር በአይናቸው የማያውቁ አይተው የማያውቁ ልጆች ስለማያውቁ ልጆች ነው የምናወራው። እና እስቲ ሄዳችሁ እዩት፣ እነዚህን አካባቢዎች እዩ በጋራ ለመስራት እና በጣም ሰፊ ስራዎች አሉ እዛ አካባቢ።
የቀድሞዋ ቀዳማዊት እመቤት ህይወትን በቤተ መንግስት እንዲሁም ከቤተ መንግስት ውጭ በተለያዩ ኃላፊነቶች ውስጥ ሆነው መርተዋል። ነገር ግን ለእሳቸው ተመራጩ ህይወት የትኛው ነው? ለምን ምላሽ አላቸው?
በጣም ጥሩ ጥያቄ ነው። እኔ እንግዲህ ምንድን ነው ለውጡን በትክክል ከኔ አንጻር ለመናገር ቤተ መንግስት ውስጥ እያለሁኝ የበለጠ የስራ ጫና፣ የበለጠ የኃላፊነት ስሜት፣ እንጃ እረፍት የማይሰጥ ሁኔታ ነው የነበረው እና ከዛ ደግሞ ስንወጣ አሁን ያለው የተወሰነ ምንድን ነው የሚባለው የቀለለ ነገር ህይወት ቀሎኛል ከዛ ወጥቼ እና እንግዲህ ስራ ነው እዚህ ሀገር። የሌላው ሀገር መሪዎች የተወሰነ የሚዝናኑበት የተወሰነ ሪላክስ የሚያደርጉበት ሁኔታዎች ሊኖር ይችላል አላቅም፣ ግን ያለን ኢትዮጵያ የነበረችበት ሁኔታ የድህነቱ መጠን፣ የፖሊሲዎቹ የመፈጸም ፍላጎት፣ ሁሉም ሁኔታ በጣም የሚያሰራ ነው እና እነዚህን የጠቀስኳቸውንም ስራዎች ለመስራት ሀብት ለማሰባሰብ ስልቱን ለመንደፍ ምን ለማለት በእኔ ብቻ ነው አብዛኛው ነገር ያረፈው እና እኔም የምሰራው ስራ አለኝ፣ ባለቤቴንም ደግሞ የማግዘው ስራ አለኝ። ብዙ ደግሞ ባወቅኩ መጠን ጭንቀቱም ይሄ ነገር እንዴት ሊፈታ ነው የሚገባው በቃ አስባለሁ፣ መፍትሄ ብዬ የምለውን መላ እላለሁ እና በቃ ልዩነቱ ይሄ ነው። እውነት ለመናገር ምንም ሌላ ልዩነት የለም። ጀስት እዛ የከበደ አሁን ግን የቀለለ ጫናው በጣም ስለቀለለ ባለቤቴም በተነጻጻሪ በቂ ጊዜ ያለው አስቦ ለመስራት፣ ስለዚህ እሱ ቀለለው ማለት ለእኔም ቀለለኝ ነው እና እኔ አሁን የልጅ ልጆች አሉን እግዚአብሔር ይመስገን፣ ከእነሱ ጋርም ጊዜ ለማሳለፍ ከልጆቻችንም ጋር ለመጫወት ሰውም ለመጠየቅ ዘመድም ለመጠየቅ ትራቭል ለማድረግም ወደ ፈለጉበት በቂ ጊዜ አለ እግዚአብሔር ይመስገን። ይሄማ ይሄ ነው የሚሻለኝ፣ እንግዲህ የሚመቸው ይሄ ነው።
ወይዘሮ ሮማን ከኢትዮጵያ ወቅታዊ ሁኔታ ጋር በተያያዘ ያላቸውን መልእክትም አስተላልፈዋል።
ያሉን ችግሮች በጣም ብዙ ናቸው። እኔ እንግዲህ ባለኝ የህይወት ተሞክሮ የስራ ተሞክሮ የችግር አይነት በቃ ማህበራዊ ችግሮችን፣ ኢኮኖሚያዊ ችግሮችን በጣም ብዙ አንብቤያለሁ። በጣም ብዙ ነው ጭንቅላቴ ውስጥ የሚመጣ። እነዛ በቂ ናቸው እኛን የኛን አእምሮ ለመያዝ እና የኛን ጥረት ለመጠየቅ ከበቂ በላይ ናቸው እና ወደዛ ሁሉም አካል ትኩረት ማድረግ ቢችል ጸሎቴ ነው። እንግዲህ ሁላችንም ሰርተን ማደር የምንችለው ሰውንም ማገልገል እንችለው ህዝቡን ማገልገል እንችለው ሰላም ሲኖር ነው። እንግዲህ ለሰላም ምክንያት መሆን የሚችሉ አካላት ሁሉ የሰላም ምክንያት ይሁኑ የጸብ ሳይሆን ነው ምለው።
በአሁን ወቅት በኢትዮጵያ ከፊል አካባቢዎች ተደራሽ የሆነው ኃይለ ማርያምና ሮማን ፋውንዴሽን በቀጣይነት ተደራሽነቱን ከኢትዮጵያ አልፎ ከኢትዮጵያ ጋር ማህበራዊ፣ ባህላዊና ተፈጥሯዊ መስተጋብር ባላቸው የአፍሪካ ቀንድ ሀገራት የማስፋት አላማም አለው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች፣ ለምሽቱ የመጨረሻው ዳደረግነው ዘገባ ነው የምንወስዳችሁ። በኢትዮጵያ ሰሜን ምስራቅ በሚገኘው አፋር ክልል ውስጥ በግጭትና ድርቅ ሳቢያ 35 ህጻናት ሞተዋል ሲል በአካባቢው የሚገኙ ሆስፒታሎችና ድንበር የለሽ የሐኪሞች ቡድን ማስታወቃቸውን አሶሲየትድ ፕሬስ ዘግቧል። ይህ መረጃ የተገለጸው አንድ የመንግስት ሚኒስቴር መስሪያ ቤት በምግብ እጥረት ሳቢያ ሰዎች መሞታቸውን ካስተባበሉ ቀናት በኋላ ነው። በኢትዮጵያ በተከታታይ ወቅቶች መጣል የነበረበት ዝናብ ባለመጣሉ በ40 ዓመታት ውስጥ ያልታየ ድርቅ የተከሰተ ሲሆን በጥቅምት 2013 ዓ.ም በትግራይ ክልል በተቀሰቀሰው ግጭት ሳቢያ የአፋር ክልል ከፍተኛ ውጊያ ወይም ጦርነት ማስተናገዱ ይታወቃል። የአሶሺየትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ ቆየ እንደሚከተለው ታቀርበዋለች።
ድንበር የለሽ የሐኪሞች ቡድን ባወጣው መግለጫ ድርቀት በሚያጠቃውና ግጭት እያየለ በሄደበት የአፋር ክልል ባለፉት 8 ሳምንታት ውስጥ ብቻ 35 ህጻናት መሞታቸውንና ከነዚህ ውስጥ 2/3 የሚሆኑት የሞቱት ባለፈው 48 ሰዓታት ውስጥ መሆኑን አመልክቷል። በአዲስ አበባ የሚገኙት የቡድኑ የድንገተኛ አደጋ አስተባባሪ ራፋኤል ቬች ለአሶሲየትድ ፕሬስ ሲገልጹ ከሁሉም በላይ የሚያሳስበን አሁን ገና የችግሩን ጫፍ ማየት መጀመራችን መሆኑና ካሁኑ ከአቅም በላይ መሆኑ ነው ብለዋል። ቬች አክለው በቅርቡ በተከሰቱ ግጭቶች መፈናቀል፣ የጤና አገልግሎት እጦት፣ የምግብና የውሃ እጥረት በቂ ካልሆነው የሰብአዊ ድጋፍ ሁኔታ ጋር ተዳምሮ ብዙ ሰዎች በአፋር ውስጥ ዝቅተኛውን የጤና እንክብካቤ፣ ምግብና ውሃ ማግኘት አይችሉም ያሉ ሲሆን ለተፈናቀሉ ሰዎችና ለእርዳታ ተጋላጭ ለሆኑ ማህበረሰቦች የምግብ ዋስትና፣ የመጀመሪያ ደረጃ የጤና እንክብካቤ፣ አመጋገብና የውሃ አቅርቦትን ቁልፍ የትኩረት ነጥቦች በማድረግ ትልቅ የሰብአዊ እርዳታ ያስፈልጋል ብለዋል። በኢትዮጵያ ተከታታይ ወቅቶች ዝናብ ባለመጣሉ ሀገሪቱ ባለፉት 40 ዓመታት ውስጥ ያልታየ ድርቅ አጋጥሟታል። በአፋር ክልል ትልቁ ሆስፒታል የሆነውና ከአንድ ሚሊዮን በላይ ለሚሆኑ ሰዎች የሕክምና አገልግሎት እየሰጠ የሚገኘው ዱብቲ ሆስፒታል ዳይሬክተር ሁሴን አደም የሟች ህጻናቶችን ቁጥር ለአሶሲየትድ ፕሬስ ያረጋገጡ ሲሆን ወደ ሆስፒታሉ የሚመጡት አብዛኞቹ ሰዎች ከትግራይ ጋር ከሚያዋስኑ አካባቢዎች እንደሆኑ ገልጸዋል። አቶ ሁሴን ወደ ሆስፒታላችን የሚመጡት በምግብ እጥረት የተጠቁና የታመሙ ህጻናት ቁጥር በከፍተኛ ሁኔታ እየጨመረ ነው፣ ይህም የህጻናት ሞት እንዲጨምር አድርጎታል ካሉ በኋላ የሆስፒታሉ ቡድን የተወሰኑትን ወደ ሌሎች የጤና ማዕከላት ለመላክ ጥረት እያደረገ መሆኑን ገልጸዋል። አክለውም ሆስፒታላችን በመሙላቱ ድንኳኖችን እየተጠቀምን ነው፣ ግን እሱም አሁን በመሙላቱ የተወሰኑትን የምናክመው በመተላለፊያ ኮሪደሮች ላይ ነው ብለዋል። ድንበር የለሽ የሐኪሞች ቡድን በመግለጫው በአፋር ክልል የሚገኙ የጤና ተቋማት ብዙዎቹ የተበላሹ፣ የወደሙ፣ የተተዉ ወይም በቂ የሕክምና መሳሪያዎች የሌላቸው መሆኑን ጠቅሶ በጥቅሉ 20% ብቻ አገልግሎት እየሰጡ መሆናቸውን የገለጸ ሲሆን በዱብቲ ሆስፒታል ከ80% በላይ የተመጣጠነ ምግብ እጥረት ያለባቸው ህጻናት ወደ ሪፈራል ሆስፒታል ከመድረሳቸው በፊት ከዚህ ቀደም ምንም አይነት የጤና አገልግሎት አግኝተው የማያውቁ ናቸው ብሏል። የተባበሩት መንግስታት ድርጅትም ሆነ የኢትዮጵያ መንግስት ያወጧቸው መረጃዎች በሌሎች የሀገሪቱ ክፍል የሚገኙ በሚሊዮኖች የሚቆጠሩ ኢትዮጵያኖችም የምግብ እጥረት እንዳጋጠማቸው ያሳያል። የኢትዮጵያ ፕላንና ልማት ሚኒስትር ፍጹም አሰፋ ሰኞ ዕለት ለካቢኔ አባላት ባቀረቡት ሪፖርት በደቡብ በኦሮሚያና ሶማሊያ ክልሎች የሚገኙ 7.4 ሚሊዮን ሰዎች የምግብ እርዳታ የሚያስፈልጋቸው መሆኑን ገልጸዋል። በተጨማሪም በትግራይ ክልል የሚገኙ 5.2 ሚሊዮን፣ በአፋር 600 ሺህ፣ እንዲሁም በአማራ ክልል 8.7 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸውና በመንግስትና እርዳታ ሰጪ አካላት ድጋፍ እየተደረገላቸው መሆኑን ሚኒስትሯ አስረድተዋል። ሆኖም ሚኒስትሯ የሰው ህይወት መጥፋቱን ያስተባበሉ ሲሆን እየተደረገ ያለውን ጥረት ትልቅ ስኬት ሲሉ ገልጸውታል። የኢትዮጵያ ጠቅላይ ሚኒስትር በየካቲት ወር ላይ በትዊተር ገጻቸው ባሰፈሩት መልእክት ድርቅ ያስከተለው ረሃብ በሶማሊና በቦረና አካባቢዎች የህፃናትና የአዛውንትን ህይወት እየቀጠፈ ነው ሲሉ ገልጸው ነበር። አክለውም የዝናብ ወቅት እስኪመለስ የምንጠብቅ ከሆነ ተጨማሪ ዜጎቻችንን እናጣለን ብለዋል። የተባበሩት መንግስታት ድርጅት በኢትዮጵያ፣ ኬንያ፣ ሶማሊያ፣ ኤርትራና ጅቡቲ የሚገኙ 4.2 ሚሊዮን ሰዎችን ለመርዳት 846 ሚሊዮን ዶላር እንደሚያስፈልገው ማክሰኞ ዕለት ያስታወቀ ሲሆን ከነዚህ ውስጥ ግማሽ የሚሆኑት ህጻናት መሆናቸውን አመልክቷል።
ክብራትና ክራን አድማጭ ተመልካቾቻችን ለምሽቱ ያዝነውን በዚሁ እናበቃ ነው። ነገ ምሽት ሐሙስ ምሽት ማለት ነው ከተለያዩ ወቅታዊ ርዕሶች ላይ ያተኮሩ ዘገባዎችና ቅንብሮች ጋር እንመለሳለን። አስተናገድኳቸው አሉላ ከበደ፣ አቀናባሪያችን ብርሃን ኃይሉ ጋር እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ እንገናኝ። ሰላም፣ ደህና ደሩ። Thank you.